እሺ፣ በመጀመሪያ በቤት ውስጥ የምትገኙ ተሳታፊዎች፣ የቤት ውስጥ የምትገኙ በአጠቃላይ እንኳን ደህና መጣችሁ እላለሁ። እንዲሁም እንግዳችን አቶ መሻ ዮሴፍ በመጀመሪያ ሰላምታችንን እንደ ክፍሉ ስም አቀርባለሁ። ጥሪያችንን አክብረው በኢትዮጵያን ስትራግል ፎር ዲሞክራሲ ኤንድ ዩኒቲ የሚባለው የፓርቲው ክፍል ተገኝተው እውቀቶና የታሪክ ልምዶትን በሀገራችን የተወሳሰቡ ችግሮች እና መፍትሄዎችን በተለይም በፒአርፒ ታሪክና አሁን ያለንበትን ሁኔታ ያለበትን ድርጅቱም ያለበትን ሁኔታና እንቅስቃሴ አስመልክቶ ከኛ ጋር ለመወያየት ፈቃደኛ በመሆኑ በአጠቃላይ የቤቱ ታዳሚዎች ስም አልተሰማውም ነበር። እንደገና ልድገም ሰማለሁ። እሺ፣ በአጠቃላይ በቤቱ ታዳሚዎች ስም እንዲሁም በስራ ጓደኞቼ በአድሚኖቹና በቦርዱም አባላቶች ጭምር ከልብ የመነጨ ታላቅ ምስጋናችንን እናቀርባለን። እንግዲህ በዚህ በውይይት ወቅት በቤት ውስጥ የሚገኙ ተሳታፊዎች ብዙ እውቀትን የታሪካችን የፒያሪቴንም ሆነ በአጠቃላይ ኢትዮጵያን ትግል ከተማሪ እንቅስቃሴ ጀምሮ ያሉትን ብዙ ግንዛቤ ሊያገኙበት የሚችሉበት የውይይት ጊዜ እንደሚሆን ምኞቴ ነው፣ ተስፋም አደርጋለሁ። እና እንግዲህ በዚህ ክፍል ውስጥ የሚገኙበት ስሞትን ነው ካሁን በኋላ እየጠቀስኩ የምጠራው። ትምህርት 06 አቶ መሻ ዮሴፍ ናቸው። እንግዲህ በቤት ውስጥ ያላችሁ ታዳሚዎችም ይህንን እያወቃችሁ ካሁን በኋላ እንግዲህ ጥያቄዎችን መሰብሰብ በሚገባበት ሰዓት እስከምናስተዋወቅ ድረስ ያው በጥሞና በትህትና በኢትዮጵያዊነት ስነ ስርዓት እንድንማማርና እንድንጠያየቅ ቤቱን በትህትና ጠይቃለሁ። እንግዲህ ወደ ውይይታችን ለመምጣት እና አቶ መሻም እንግዲህ ማይኩን መጠቀሙን ችግርም ካለቦት ምንም አይደለም፣ አልፎ አልፎ እየገባን እንረዳለን። መውረድም ካስቸገረ እንዳለፈው ጊዜ ይቺ ማይክሮፎን የምታሳየዋን ምልክት እንዲነኳት ካሁኑ ምክሬን እሰጣለሁ። እንግዲህ ወደ መጀመሪያ እስቲ የኢህአፓን አመሰራረት የትግል ታሪኩን የወጣበትን የወረደበትን በፖለቲካው መስክ እንዲሁም በትግሉም የገጠሙትን አብይ ችግሮች ብሎም በአሁኑ ወቅት ድርጅቱ ያለበትን ሁኔታ እንቅስቃሴ በአጠቃላይ ዋና ዋና የሚሉትንና አሰባስበው ለቤቱም ትምህርትና ግንዛቤን ይሰጣል። በአሁኑ ወቅትም በተለያዩ ጊዜያቶች በኢፒአርፒ ላይ የሚነሱ ጥያቄዎችን መልስ ሰጪ ነው ብለው የሚያስቡትን ሲያጠቃለው ለቤቱ እንዲያቀርቡልን በትህትና እንግዲህ እጠይቃለሁ።
አመሰግናለሁኝ። ትልቅ ጥያቄ ነው። እኔ የገባኝ እዚህ ቤት ውስጥ ያው በጥያቄና መልስ በውይይት መልክ እንሄድ መስሎ የነበረ፣ አሁን አንቺ እንደምትዩ እንደ ጥያቄው ከሆነ ያው ሰፊ ገለጻ ነው ማለት ነው። መጀመሪያ እንግዲህ የእናንተ የሁላችሁም እንትን ስሜት ወይም ደግሞ ፍላጎት እንደዚህ ከሆነ እጀምራለሁ። እንግዲህ እንዳላሰለቻችሁ ግን በቅድሚያ እንግዲህ መማጸን ይኖርብኛል ማለት ነው። በመጀመሪያ አንዲት ነገር ላርም። በመጀመሪያ ስለ እኔ ያስተዋወቀው የዚህ ቤት አባል ወንድማችን ከአዲስ አበባ ዩኒቨርሲቲ ከሎ ስኩል ከተመረቁ በኋላ በሚል አቅርቦታል። እኔ የመጨረሻ አመት ተማሪ መጨረሻ ሴሚስተር ላይ ያለሁ ነው የወጣሁት። ዲግሪውን አልተቀበልኩም፣ ትምህርቱን ተምሬያለሁ። እሱን ለማረም ፈልጋለሁ፣ ለማስተካከል ያህል። ኢህአፓ ከ1900 ከተላት ጥላት ከወጣ በኋላ ከሁለተኛው ዓለም ጦርነት በኋላ የተወለዱ ወጣቶች ኢትዮጵያ ውስጥ ከዚያም በ60ዎቹ 1965 በነበሩት ጊዜዎች አይናቸውን የከፈቱ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ዓለም ሁኔታ መጠየቅ የጀመሩ ወጣቶች በተለይም የትምህርት እድል ያገኙ ወጣቶች ትምህርት ነው የነዛ ሁሉ የእድገት ፕሮሰስ ውጤት ነው ቢባል ነውር አይሆንም። ኢህአፓ ብቻ አይደለም፣ አንዳንድ ሌሎች የግራ ድርጅቶችም ተፈጥረዋል። ግን አብዛኛውን በዚያ ጊዜ የነበረውን ወጣት ያሰባሰበ ምሁሩንና ወጣቱን ያሰባሰበ ድርጅት ነበረ እና ታሪኩና ስሙን እንደያዘ ያለው ኢህአፓ በዚያን ጊዜ በእውነቱ በጣም ሰፋ ያለ ኃይል አሰባስቦ ለማታገል የቻለ የደረሰበት ሁኔታ ውስጥ ገብቶ ነበር። አንድ ባት ዋን ስቴጅ ማለት ነው። በአንድ ጊዜ ያው ከዚያ እንዴት ተፈጠረ እንዴት ተመሰረተ የሚለው የኢህአፓ ምስረታ እንግዲህ በአንድ ዕለት በአንድ ቅጽበት የተፈጸመ ጉዳይ አይደለም። ያው እንደማንኛውም ጥሩ ነገር መፈጠር እውቀት እያደገ ግንዛቤ እያደገ የፖለቲካ ግንዛቤ የወጣቶቹ እየጨመረ በሰላም የሚያደርጉት ሰልፉ በጽሁፍ የሚያደርጉት ትችት ወዘተርፈ እየተፈተነ በዚህ ሂደት ውስጥ እየታሰሩ እየተደበደቡ በፖሊስ እስከ ግድያ ድረስ የስርዓቱ ጠባቂዎች ወይም ተጠቃሚዎች እስከ ማስገደል ድረስ ወጣቱን የደረሱበት ሂደት ውስጥ በሰላም በሰልፍ ብሶት የኢትዮጵያን ህዝብ ብሶት እያስተጋባ የመጣው የዛን ጊዜ በዩኒቨርሲቲና በከፍተኛ ትምህርት በሃይ ስኩሎች በሰከንደሪ ትምህርት ቤቶች የነበረው ወጣት ከዚያ መሃል የመጀመሪያው የኮንሽስነስ ወይንም ደግሞ የግንዛቤ ደረጃው ከፍ ያለው ክፍል ነው። እንግዲህ የሰላሙ ትግል በሰልፍ በጽሁፍ በትችት በመቃወም የሚደረገው በርሳስ የሚደረገው ትግል ገደቡ እየደረሰ ነው። ከእንግዲህ ወዲህ በሌላ መንገድ ተደራጅቶ መታገል ያስፈልጋል የሚል ጥያቄ ያው ነቃ ነቃ ያሉት ቀደም ቀደም ያሉት ማንሳት የጀመሩበት ሁኔታ ነው። ይሄ በተለይም በኢትዮጵያ 1962 63 ቀደማ በፈረንጅ 1969 ትልቅ እንትን አንድ ምዕራፍ የደረሰበት ሁኔታ ነበረ። የተወሰኑ ኢህአፓ መስራች አባላት ገና ከመመስረቱ በፊት ነው ተማሪ እንቅስቃሴ ውስጥ ተሳትፎ ትልቅ ተሳትፎ የነበራቸው ብርሃነ መስቀል ረዳ እና ሌሎች እያሱ አለማየሁ ሌሎች ሆነው አንዲት አውሮፕላን ጠልፈው ወደ ሱዳን ሄዱ። በዛኑ አመት ትንሽ ቆየት ብሎ ያው እንትና ጥላሁን ግዛው ተገደለ። በዛኑ አመት እንግዲህ ሌሎችም ለስደት የተዳረጉ አሉ። እኔም እንግዲህ በዛው አመት ነበረ ወደ ሶማሊያ አቅጣጫ የተሰደድኩት እና የተማሪው እንቅስቃሴ አንዳንድ ጥያቄዎች እያነሳ ከመሬት ላራሹ ጀምሮ ያው የአካዳሚ ነጻነት፣ የመደራጀት መብት፣ በጥቅሉ ደግሞ ዴሞክራሲ በተለያየ መልክ እየተነሱ ከዛ ሀገራችን ከውጭ ቁጥጥር ከውባድ ተጽዕኖ ነጻ መሆን ጥያቄ እነዚህ እየተነሱ ከዛ ያው ድህነት ወንጀል አይደለም የሚለው የሾላ መጠለያን በመቃወም ተነሳ የተደረገ እንቅስቃሴ እና በርከት ያሉ የተማሪ ማህበሮች የተማሪ መሪዎች ሲታሰሩ ሲሰደዱ ከዩኒቨርሲቲ ሲታረሩ የተቆየበት ነው። መጨረሻም እስከ ግድያ የተደረሰበት ሁኔታ ነው። እንግዲህ ይሄ ሁሉ ከነ መንግስቱና ገርማሜ ነዋይ መፈንቅል በ1969 1961 ከዚያን ጊዜ ጀምሮ የተማሪው ጥያቄ ወደ ፖለቲካ ጥያቄ ማንሳት የጀመረበት ነበረ እና ይሄ ፍርሃት መለወጥ አለበት ይሄ ፍርሃት የሀገሪቱን አብዛኛውን ህዝብ በተለይም አርሶ አደሩን በጣም በከፋ ሁኔታ እንደማይሻሻል እንዳይሻሻል አድርጎ በር ዘግቶ ይዟል። ዲሞክራሲ መፍታት ስኗል። ሞናርኪስ ፓርቲ እንኳን የለም። ንጉሱን የሚያወድስ እንኳን መልክ በፓርቲ የተደራጀ ነገር የለም። እና የሀገሪቱ ውስጥ የብሔር ጥያቄ ኤርትራ ሁለት እንቅስቃሴ የተፈጠረው ነበር። መጫና ጥላማ የሚል እንቅስቃሴ በመጠኑ የሰላማዊ መልክ ይዞ የሚሄድ የነበረበት ሁኔታ ነው። ግን በባሌ ውስጥ በጀነራል ዋቆ ጎቱ በኋላ ጀነራል የተባሉት በሳቸው የሚመራ እንትን ነበር። ኦጋዴን ውስጥ መክተል ታይር የሚባል አንድ ወረዳ አስተዳዳሪ የነበረ ሰው ተነስቶ ነበር። እና እነዚህ አዝማሚያዎች እና እንትኖች የሚያሳዩን የብሔር ጥያቄም እንደ ጥያቄ በትክክል ካልተፈታ ለሀገራችን አንድነት፣ ሰላምና እድገት ትልቅ መሰናክል እንደሚፈጥር ተማሪው ማየት የጀመረበት ሁኔታ ነበር። እና የዴሞክራሲ ጥያቄ፣ የእድገትና የመሻሻል ጥያቄ፣ የመሬት ጥያቄ እንዲሁም የብሔር ጥያቄ፣ እኩልነት ጥያቄ እነዚህ የተስተጋቡ የመጡት ሁኔታ ነበር። እንግዲህ ከ1969 በኋላ በተለይ ፈረንጅ አቆጣጠር በአበሻ 62 ይመስለኛል። ከዚያም በኋላ ብዙ ተማሪዎች የሀገር ቤት የትግል ሁኔታ ሊፈቅድ እስከሚችል ድረስ ሄደናል እና አሁን በሌላ መንገድ መደራጀት ያስፈልጋል የሚል ጥያቄ ያነሱ በነበረበት ጊዜ የተወሰኑት ሀገር ቤት የቀሩበት፣ ሌሎቹ ደግሞ ያው ከውጪ መደራጀት ይቻላል በሚል ያው ወደ ውጪ ወጥበት ሁኔታ ተፈጠረ። ከዚያ እንግዲህ በተለያዩ ቦታዎች የጥናት ቡድኖች የውይይት ቡድኖች ማለትም ከመደራጀት በፊት ከቅድመ ድርጅት በፊት የጥናት ቡድኖች በየቦታው ተቋቋሙ። ሀገር ውስጥ የተለያዩ ቡድኖች ነበሩ። የጥናት ቡድኖች ወይም የጥናት ክበቦች ዋቴቨር ዘኔም እያንዳንዱ ግሩፕ ሁሉንም አንድ ማዕከል አይደለም የሚያደራጀው እና አጠቃላይ ግን የግንዛቤ ደረጃው እያደገ ሲመጣ የተወሰኑ የሚተማመኑ ሰዎች የጸጥታ ሁኔታ አስተማማኝ ስላልነበረ በጥናት ቡድን መቋቋም ግን ኢሹዎቹ ዲስከስ ይሆናሉ። ያው ጀነራሊ ከዚያ አልፎ መሄድ እንዳለበት ትግሉ እና እንግዲህ አውሮፓ ውስጥ ምስራቅ አውሮፓ፣ ምዕራብ አውሮፓ፣ አሜሪካ ውስጥ እንደዚሁም መካከለኛው ምስራቅ ውስጥ በተለይም ደግሞ አውሮፕላን ተልፎ ወጣው ቡድን አልጄሪያ ስለሄደ አልጄሪያን ማዕከል ያደረገ በሰሜን አሜሪካ እንቅስቃሴ እና እንዲሁም በተለያዩ ቦታዎች በተናጠልም በትንሽም ቢሆን ጥናት ቡድኖች እና ስለ ሀገራችን ሁኔታ የመወያየት ወደ ድርጅት ለማምራት መነጋገር እና ይሄንን እነዚህን ቡድኖች ሁሉ ለማቀራረብ በሚደረገው ጥረት ውስጥ በኋላም ኤሶን የሆነው ክፍልም በመጀመሪያ ደረጃ ላይ በውይይቱ ውስጥ ተሳትፎ ነበር ይሳተፍ ነበር። ለምሳሌ ኃይሌ ፊዳ እስከ እንትን ድረስ እስከ አልጄሪያ ድረስ ሄዶ አልጄሪያ ካሉት ከጀማዩ ቡድን ጋራ የተነጋገረበት ሁኔታ ነበር። እና ሌሎቹም እንግዲህ ከቦታ ቦታ እየሄዱ እርስ በርስ መገናኘትና እንዴት እንደራጅ የሚለውን ጥያቄ መልክ ማስያዝ ተጀመረ። እንግዲህ እነዚህ ለመንቀሳቀስ የሚችሉ ሀገር ጥለው የወጡ የፖለቲካ አክቲቪስት ወይንም ደግሞ ፖለቲካ ላይ የተሰማሩት ቅድመ ኢህአፓ እንቅስቃሴ ያደርጉ የነበሩትን ቀደምት ታጋዮች በተመለከተ ነው። በ1962 እንደ አበሻ በፈረንጆቹ 72 ነው መሰለኝ እንትን ሲፈጸም በፈረንጆች ስንት ነው የሚሆነው? 62 ኤኒዌይ ኢህአፓ በዚያን ጊዜ ተመሰረተ። እንግዲህ ከተለያዩ አምስት ቡድኖች ይመስለኛል ዴሊጌሽንስ ልከው ውጭ ሀገር ነው የተመሰረተው። ያው እንትን ነው ምዕራብ በርሊን ውስጥ ከተለያዩ አካባቢ ዴሊጌቶች መንቀሳቀስ የሚችሉት ከሀገር ቤት ሊልኩ አልቻሉም በጸጥታ ሁኔታ። ግን ቀደም ብሎ በሰዎች ተላልከው ተነጋግረው ስለነበረ ስለ ጉዳዩ ስለ በምን ላይ እንደሚወያዩ ስለሚመሰረተው ድርጅት ባህሪ በአጠቃላይ ያውቃሉ፣ ቅድሚያ ኢንፎርሜሽን አላቸው። እና በእንግዲህ በዚያን ጊዜ በድርጅት መመስረት አለብን ድርጅት መፍጠር አለብን ተብሎ ድርጅቱ ተፈጠረ። እና ድርጅቱ ከተመሰረተ በኋላም መስፋት አለበት ሌሎችን ቡድኖችም ማጠቃለል አለበት ማሰባሰብ አለበት የሚል ውሳኔ ተወስኖ ስለነበረ ከዛም ወዲህ አልቆመም። መስራች የነበሩት ግሩፖች ራሳቸው ተዋህደው ሌሎችን ቡድኖችም ለማሰባሰብ ጥረቱ ቀጠለ። ከመኤሶንም ቡድን ጋራ የነበረው አልተቋረጠም ግንኙነቱ፣ ውይይት ነበረ። ግን በተወሰኑ ጉዳዮች ላይ ያው ልዩነቶቹ የተነከሩ የመጡበት ሁኔታ ነበር። ከዛ ያው አብሮ መዋሃድ ወይም አብሮ አንድ ድርጅት መሆን አልተቻለም በትግል ስልት ላይ። ከዛ የሀገሪቱን ተጨባጭ ሁኔታ በሚመለከት እና የኢህአፓ መስራች ክፍል ወቅቱ በዚያ ወቅት ሁኔታው በሳል ነው እንቅስቃሴ ሊደረግ ይቻላል ይገባል። ተደራጅቶ የፖለቲካ እንቅስቃሴ ማድረግ ያስፈልጋል፣ ትግል ማድረግ ያስፈልጋል ለውጥ ለማምጣት ብሎ ሲያምን በመኢሶኖች በኩል የነበረው የለም አሁን ሁኔታው ራይፕ አይደለም ገና ነው ብዙ ጊዜ ሊፈጅ ይችላል የሚል ሳቤ ነበራቸው። እና ያው ደግሞ በኢህአፓን መስራች አባሎች ሁሉንም አይነት የትግል ስልት መጠቀም በተለይም የትጥቅ ትግልን ጨምሮ ሁሉንም አይነት ትግል ስልት ማካሄድ ያስፈልጋል ለውጥ ለማምጣት ብለው ያምኑ ነበረ። በመኢሶን በኩል የነበሩት ያው ሁኔታውም ገና ነው ከማለታቸውም በተጨማሪ ይሄ ነገር አያስፈልግም በሰላም ማድረግ ይቻላል የሚል እምነት ነበራቸው። እና ሌሎችም እንግዲህ አንዳንድ ኢሾዎች ነበሩ። ኢህአፓ እንግዲህ በዚህ ሁኔታ ላይ ያለ በበቂ ሳይደራጅ ሳይጠናከር ግን ድርጅቱን መስርቶ መዋቅር በመዘርጋት ላይ ሌሎችን ትንንሽ ቡድኖችም እያፈላለገ በማሰባሰብ ላይ ያለ ነው እንግዲህ የካቲት አብዮት የፈነዳው 1966 ዓመቱ። እና አብዮቱ ግን ከመፈንዳቱ በፊት አንድ ሁለት ነገሮች አድርጓል። ከነዚህ አንዱ የኢህአሰን አስኳል አሰልጥኖ ቢያንስ ወደ ኢትዮጵያ ለማስገባት ጉዞ ጀምሯል። የተወሰነ ቦታ አድርሷል። ያንን አድርጓል። እና በዚህ መሀል እንግዲህ የተጠበቀው ሁኔታ ቀደመ ማለት ነው። ኢህአፓ ከሚያደርገው ዝግጅት ቀድሞ ሁኔታው እንትን አለ፣ ወደ ለውጥ ወደ እንቅስቃሴ ተለወጠ። በዚያን ጊዜ ዝም ብሎ ተቀምጦ ማየት አይቻልም ነበር። ስለዚህ ያው የጥድፊያ ስራ ቶሎ መሰባሰብ፣ ቶሎ ጽሁፎችን ማውጣት፣ ቶሎ መዋቅሮችን ማስፋፋት እና ለዚህ ይሄ እንቅስቃሴ እንዳይኮላሽ እንደ በደቡብ በላቲን አሜሪካ የሚታወቀ ነበር። አንዳንድ ጊዜ አንድ ጀነራል ምን ይነሳና ይጨፈልጋል እንቅስቃሴ ሲመጡ በኢትዮጵያ እንዲህ አይነት ሁኔታ ሊመጣ ስለሚችል እንቅስቃሴው እንዳይመጣ አብዮታዊ ሁኔታ እንዲያድግ ተቻለውን ጥረት መደረግ አለበት በሚል ውጭ የነበሩት የኢህአፓ አመራርና እንደዚሁም ነባር ጓዶች ወደ ሀገር ቤት እንዲገቡ እና ውስጥ ካሉት ጋራም ሆነው ስራውን ማፋፋም ትግሉን ማፋፋም እንዲጀምሩ ተደረገ። እና እውነትም በአጭር ጊዜ ውስጥ አንደኛ የነበሩት በተማሪ እንቅስቃሴ ውስጥ ራቅ እያደረገ የመጣው በሙሉ እንትን ያለው መሰባሰብ ቻለ። የኢህአፓ የወጣት ሊግ ሰዎች ብርሃኑ ያሱ አንድ ምድብ አንድ ቡድን ነበረው ያቢዎት ቡድን ነበረ የነጌታቸው ማሩ ሌሎችም ቡድኖች ሲያጣው ተጠቃለሉ ወደ 7 8 ትንንሽ ቡድኖች ተጠቃለሉ እና ይሄ ፕሮሰስ እንግዲህ ያው አልቆመም ነበር እንደዚህ በየያገኙ እንትል መሄድ ነው አንዳንዶቹ ስኬል ያደረጉ አንዱ ተሞክረው ግን ይሄንን ኢሃፓብ የህዝቡን እንቅስቃሴ እንዳይታከም እንዳይመጣ ማስቀጠል አለበት በሚለው እንትን አለ ትኩረቱንም ለወጣ የትኩረት አቅጣጫውን የካሪታቢዎት ከመፈንዳቱ በፊት ትኩረቱ በተራዘመ ትግል ኢትዮጵያ ውስጥ ለውጥ እናመጣለን አብዮት አይሎት እናመጣለን የሚል ነበር ትኩረቱ ለትግል ነበር ዝግጅቱ በዚያን ጊዜ ሁኔታው ከተማዎች ውስጥ ስለፈነዳና የከተማዎቹን አመራር መስጠት ስለነበረበት ያንን ሳይተው ወይም ሳይተው ግን ከፍተኛ ርብርብ ያደረገው በከተማው ትግል ላይ ነበር በከተማው እንግዲህ ፎከሱን ወይም ትኩረቱን ለወጥ በዛን ጊዜ እንዲያውም በ1974 ከፈረንጅ አቆጣጠር ያው አበሻ 66 መሆኑ ነው አንድ ሁለተኛው ይሁን ሶስተኛው የማዕከላዊ ኮሚቴ ስብሰባ እንደዚህ ያሉት ነገሮች እንትን በኋላም በ76 በአዲስ አበባ በተደረገው ስምንተኛው ነው እሱ ደግሞ ሶስተኛው ነው መሰለኝ ሁለተኛው ጉባኤ ላይ አጠቃላይ ሁኔታዎችን ገምግሞ ሁኔታው ሊያታግል እስከ ቻለ ድረስ ያጣ በሰላማዊ መንገድ ይታከላል ሊያታግል እስከ ቻለ ድረስ በሚል ኳሊፋይ አድርጎ ያው በሰላም ለመታገል ፍላጎት እንዳለ ይገለጸበት በዚያን ጊዜ የያሰ ጀማሪ ቡድን ትግራይ አሲምባይ የደረሰበት ሁኔታ ቢኖርም ለተወሰነ ጊዜ እንቅስቃሴ እንዳያደርግ ተገድቦ የቆየበት ሁኔታ ነበረ ይሄ እንግዲህ በኋላ ሲገመገም ያን ማድረግ ስህተት እንደነበረ ነው የታየው ሊጠናከር ይገባ ነበር በከተማው ላይ ያልሆነ ተስፋ ነው ያሳደር ነው ወደሚል ግምገማ ተመጥቷል ግን በዚያን ጊዜ ግን እንደዚህ ተወስኖ ነበር የከተማው የድርጅቱን ያለ ኃይል ማረባረብን ይጠይቃል እንደተባለውም አረባርቧል ዲሞክራሲ በጣም ፖፑላር ነበር እንደምታውቁት ከዛ ደግሞ ያው አብዮትም ለተወሰነ ጊዜ ሳይዋሃድ በራሱ ቀጥ የጀመረ ነው ከዛ ከተዋሃደም በኋላ እንዲወጣ እንዲቀጥል ተደረገ የሁለቱንም ያብዮትን የዲሞክራሲያን ኮንስቲቱንሲ እንደያዘ ንቀጣለው ማለት ነው ድርጅቱ በኋላ ነው ከተወሰነ ጊዜ በኋላ ነው እንግዲህ ባህሪው እንዲለውጥ ሌላ አይነት ወረቀት ሆኖ እንዲወጣ ያደረገው እና ኢሃፓ እንግዲህ አንደኛ ከተማሪው እንቅስቃሴ የመጣ ነው የጎመራ የመጣ ነው ሁለተኛ የኢትዮጵያ ህዝብ ብሶት የብዙ ጊዜ ተጠራቀመ ብሶትና ስቃይ የወለደው ነው ሶስተኛ ደግሞ በጣም ትልቅ ራዕይ ይዞ የተነሳ ኃይል ነው ትልቅ ራዕይ በዘራ ያመን በጎሳ ያመን በአካባቢ ያመን ሁሉን ኢትዮጵያዊ የዲሞክራሲ መብት እኩልነት ፍትህ ህጋዊ የህግ ፍትህ ብቻ አይደለም ማህበራዊ ፍትህ ጭምር የሴቶች እኩልነት የብሔር ብሔረሰቦች እኩልነት የሃይማኖቶች እኩልነት እና ከዛ ይሄንን እንዴት አድርገን ነው ይሄንን ማራመድ የምንችለው ጋይዲንግ ኢዲዮሎጂ ያስፈልጋል በሚል ያው ጀማሪው ቡድን በመጀመሪያ የኢትዮጵያ ህዝቦች አርነት ድርጅት ETLO በእንግሊዝኛ ኢትዮጵያ ሊበሬሽን ኦርጋኒዜሽን በዚህ ሽፋን ነበረ የሚሰራው ኢሃፓ የተባለው አዲስ አበባ ተካሄደው በሁለተኛው ጉባኤው ላይ ነው ኢሃፓ የሚል ስሙን የደወጠው አስተካክሎ ወጣው እና እስከዛ ድረስ ግን በውስጡ አባላቱ ብቻ እንዲያውቁት ተደርጎ ያው የኢትዮጵያ ኮሚኒስት ፓርቲ የሚል መጠሪያ ነበረው እንደ ኮር አድርጎ ግን ሁሉም ኮንሽየንስ የሆነ ማርክስ ሌኒኒዝምን የሚቀበል ወጣት ስለነበረ በብዛት ፍለድ ያደረገ የነበረው ይሄ የኢቲኤልኦ እንደ ግንባር ባህሪ ይዞ የመሄድ እንትን ብዙ አልሰራም። የመጡት ለመቀበል ሪዮት ዓለሙን ለመቀበልና ለማራመድ ዝግጁ የሆኑ እያነበቡ ይመጡና ከመጡ ወዲህ ብዙ ጊዜ የማይፈጅባቸው ለውጥ የሚቀበሉ ነበሩ። በብዛት ይሄ ሪዮት እንግዲህ በዓለም ደረጃም በዚያን ጊዜ ትልቅ ተደማጭነትና ተቀባይነት ነበረው እና በዚያን ጊዜ የነበረ ትውልድ በዓለም ውስጥ ለምሳሌ አፓርታይድን የሚደግፉት የምዕራብ ኃይሎች ነበሩ። አፓርታይድን የደቡብ አፍሪካውን አፓርታይድን የሚቃወሙት የግራ ኃይሎች የሶሻሊስት ሀገሮች ነበሩ እና ለነጻነት የሚታገሉትን የፖርቹጊዝ ቅኝ ግዛቶች የነጻነት ትግል የሚደግፉት ሶሻሊስቶቹ ናቸው እና እንቅስቃሴዎች ለለውጥ አምባገነኖችን ሲቃወሙ የሚደግፏቸው ሶሻሊስት ኃይሎች የግራ ኃይሎች ናቸው እና በጣም ፈጣን የሆነ የኢኮኖሚ እድገት የሳይንስ እና ቴክኖሎጂ እድገት ደግሞ ያን ጊዜ ያገኙ ያደርጉ የነበሩት እንደ ሶቪየት ዩኒየን እና ከነከሷ ጋር ያሉት ሀገሮች ናቸው እና ወጣት በምዕራብ እንኳን በምዕራብ አፍሪካ በምዕራብ አውሮፓ እንኳን የግራው እንቅስቃሴ ከፍተኛ እንትን የነበረበት ነው። ሀገሮቹን ያናውጥ የነበረበት ሁኔታ ነው እና በዛ ሁኔታ የግራ ሪዮት ዓለም በዓለም ውስጥ ከፍተኛ ተደማጭነት እና ተቀባይነት ነበር እና ያፓ ዝም ብሎ ራሱ ዝም ብሎ ከአንድ ቦታ አውጥቶ የተቀበለው ነገር ሳይሆን በዓለም ውስጥ እንደ አማራጭ እንደ ጉል አማራጭ እንደ ትልቅ አማራጭ እንደሚሰራ አማራጭ ይታየ ነበረበት ሁኔታ ነው። ስለ ቻይና ካልቸራል ሪቮሉሽን የቻይና ህዝብ በረሃብ የሚያልቅ ህዝብ ነበረ ካብዮቱ በፊት እና ያኔ 600 ሚሊዮን ነበሩ። ያንን ያህል ህዝብ በግቦ መኖር መቻል በዚህ መንገድ ነው የተፈጠረው የሚለው ኢትዮጵያንም ከድህነት እናወጣበታለን ኢትዮጵያንም ቶሎ እናራመድበታለን እና ለኢትዮጵያ ህዝብ ማህበራዊ ፍትህም እናስገኛለን እና ይሄ ሪዮት ዓለም ትልቅ ጋይዲንግ እንትናል እና በሚል ሪዮትንም የተቀበልንበት ወጣቱ የተቀበለበት ሁኔታ ነው ያለው። እያንዳንዱ በራሱ መንገድ ነው የሚመጣው እንግዲህ እንደ ቡድን እያጠና ምን እያለ ያሳይተማቸው ይቀሩም የተውት ይኖር ይሆናል። ብዙ ግን ያነበበ ያወቀው ነው የመጣውም ብሎ አይደለም። በኋላ የተመለመሉት ምናልባት በነፍስ ወከፍ ያጠኑ እንትን ያሉ ለመጡ ይችላሉ። የፒር ፕሬሸር የጓደኞቻቸው እንትን ኢንፍሉዌንስም እየተከተሉ በኋላ ግን እየተቀበሉት እያመኑበት የመጡበት እየተለወጡ የመጡበት ሁኔታ ነው ያለው እና በዚህ መንገድ ነው እንግዲህ ኢህአፓ ከተማሪ እንቅስቃሴ በዚያን ጊዜ ከነበረ ወጣት ትውልድ ሪሌቲቭሊ ሁሉም ወጣት ባይሆንም አብዛኛው እንግዲህ ወደ ከፍ ያሉት ያው ወደ 40ም የገባ ሰው ያለ የነበረ አይመስለኝም እና የተመረቁ ዩኒቨርሲቲ የተመረቁት አብዛኛዎቹ ወደ ሚድ 30ስ ከተማ ሊሆኑ ይችላሉ። የቀረው ደግሞ ያው እስከ ወደ 20ው ከተማ እና አንዳንዱ ቲንም ውስጥ የነበረ ይኖርበታል እና በዚህ መልክ የዚያን ጊዜ ወጣት ትውልድ የኢትዮጵያ ሁኔታ መለወጥ አለበት ብሎ ያመነ ትውልድ፣ የሀገሩ ኋላቀርነት በጣም ያበሳጨው ትውልድ እና ያ ደግሞ ለውጥ አልቀበል ማለቱ ስርዓቱ መንቆርዘዙ ቶሎ ነገሮች አለመሄዳቸው ያበሳጨው ትውልድ ተቆጥቶ የተሰባሰበበት የተደራጀበት የተንቀሳቀሰበት ድርጅት ነበር እና ይሄ እንግዲህ አጀማመሩን ይመለከታል። በ64 ነው እንዳልኳችሁ የተመሰረተው። ያው አገራችን ሁኔታ አኋላ ቀር ብዙ አይነት ጭቆናዎች የነበሩበት ብዝበዛ የተንሰራፋበት ጉልተኛ ስርዓት ከዛ ደግሞ አዲስ ቅኝ ግዛታዊ ኒዮ ኮሎኒያል የሆነ በተለይም ከአሜሪካን ተጽዕኖ ስር ለነገሩ አዙሪት ሆኖ አሁንም ወደዛው እየገባን ነው። ከዛ የኢትዮጵያ እንቅስቃሴ ሰራተኛው ቁጥር ከፍ ያለ ያደገ ስለመጣ የሰራተኛው እንቅስቃሴ ያደገ ነበር። አርሶ አደሮች ቅድም እንደተከስኩላቸው አንዳንድ ቦታ በብሔረተኛነት መልክ አንዳንድ ቦታ በብሶት የተመሰረተ ለምሳሌ የብቻና ብቻና ግብራን ከፍሎ ምናምን በሚል እንቅስቃሴ ነበር ጎጃም ውስጥ። ከዛ ከብሔር ጋር የተያያዙት ግን የተከስኩላችሁ እንቅስቃሴዎች አሉ እና እነዚህ ናቸው እንግዲህ ባክግራውንዶቹ ተማሪዎችን ምሁራንን አስተማሪዎችን መጠቅና ነቀሉ ሰራተኞችን በማሰባሰብ ያው ኢህአፓ እየሰፋና መዋቅሩ እየዘረጋ የመጣበት ሁኔታ ነው። እና ለዚህ መስረታ ደግሞ አንድ ኮንትሪቢዩት ኮንትሪቢዩቲንግ ፋክተር አንዱ ቅድም ተደሽዋለው የመንግስቱና የገርማሜን ወይ መፈንቅል አይ ኦፕነር ነው አይን የከፈተ ነው ለኢትዮጵያ ወጣቶች በስርዓቱ አፍሮና ጨምድዶ ይዞ ነበር ያፊውዳል ስርዓት እንዴ ሪፐብሊክ መመስረት አለበት እኛ እኮ በድሎት የምንኖር ነን። የዩኒቨርሲቲ ተማሪዎችን ሰብስበው ንግግር አደረጉ። በማግስቱ ተማሪው ሰልፍ ወጣ። በኋላ እንዳውም ለጃንሆይ ይቅርታ ደብዳቤ መጻፍ ነበረበት። እና አሁን እንደነገርኳችሁ የዓለም ሁኔታ ደግሞ ጋባዥ የሆነበት ነው። ኪዩባ፣ ቪየትናም፣ ቻይና፣ ሶቪየት ዩኒየን፣ በደቡብ አሜሪካ ብዙ እንቅስቃሴዎች የነበሩበት ነው። ጎናችን መካከለኛው ምስራቅ፣ ፍልስጤም፣ ኦማን፣ ገልፍ የሚባለው አካባቢ እንቅስቃሴዎች ነበሩ፣ የግራ እንቅስቃሴዎች እና እነዚህ አንደምታ ነበራቸው። በእንትናችን ላይ ያነሳሽነት ሚና ነበራቸው እና ስለዚህ በዚህ ሁኔታ የትግል ድርጅታችንን ስሙ በኋላ ኢህአፓ የሆነውን አደራጅተን ለመንቀሳቀስ የተቻለበት ሁኔታ ነው። እንግዲህ የኢትዮጵያ ውስጥ ያው እንደተጠቀስኩላችሁ መጀመሪያ የሐሰን አስኳል አሰልጥኖ በደቡብ የመን በኩል አድርገን በቀይ ባህርን አቋርጦ በኤርትራ ቆላማ አካባቢ በኩል ገብቶ አሲምባ የሚባለው አካባቢ ሳይደርስ ኤርትራ ውስጥ ኦልሞስት 2 አመት ነው 1 አመት ከምናምን እዛ ቆይተውብናል። ቆይተን እዛ ጊዜውን እዛ የነበራችሁ ጓደኞች በኋላ ተቆምኝ ይላችሁ እንትን ከአንድ አመት በላይ ነው እና ያቆዩብን ሁኔታ አንዱ ኦብጀክቲቭሊ እርስ በርስ ይዋጉ ነበር ኤልኤፍ እና ኢፒኤልኤፍ ያን ጊዜ ወደ ደጋውን ማለፍ ስለነበረብን ኤርትራን ደጋ ከበሳ የሚባለውን በዚያን ጊዜ ለማሳለፍ አንችልም ነበር የሚሉት ለተወሰነ ጊዜ ያ ሊሆን ይችላል። ሁለተኛው ግን ትልቁ ምክንያት በኋላ እንዳየነው የኛን ጓዶች እዛው ቆላ አብርሃም አካባቢ ላይ አቆይተው የቲቲኤልኤፍን ጀማሪ ቡድን ያሰለጥኑ ነበር እና የኛን መጠናከር የኛን ስር መስደድ አልፈለጉትም። እነሱ ሊያዙት ሊያሽከረክሩት የሚፈልጉትን ነገር ሊያደርግላቸው የሚችል ቡድን ለመፍጠር እየተሯሯጡ ነበር። እንግዲህ ኢህአፓ ቅኝ ግዛት ናችሁ በሉልኝ ሲል ነው ቅኝ ግዛት አይደላችሁም የብሔር ጥያቄ ነው። በብሔር ጥያቄ ትል የዲሞክራሲ ምላሽ ይሰጣል። የዲሞክራሲ ምላሹ ሰልፍ ዲተርሚኔሽን በሚል ነው የሚወሰነው። ሰልፍ ዲተርሚኔሽን እንግዲህ ያን ጊዜ በኋላ በውይይት እንመጣበታለን። ሰልፍ ዲተርሚኔሽን አፕ ቱ አንድ ኢንክሉዲንግ ሰሴሽን የሚል ክፍል ነበረው። ይሄ ያኔ ከምንቀበለውና ከምንከተለው ሪዮት ዓለም የመጣ ዲክታት ነው። ሌኒን በዚህ አይነት መንገድ ነው የገለጸው፣ ስታሊን በዚህ አይነት መንገድ ነው የገለጸው እና የትልቅ ብሔር አብዮታውያን የጭቁኖችን መብት ባወቁ ቁጥር ለመነጠልም ትችላላችሁ ባሏቸው ቁጥር የተጨቋኙ ብሔርና ብሔረሰብ ከተጨቋኑ ብሔር የተፈጠሩት ደግሞ የመገንጠልና የመነጠል እንትናቸውን ይተዋሉ እና ስለዚህ በኩልነት ላይ የተመሰረተ አንድነት ይመሰረታል የሚል ነበር ሳቢው እንጂ ሂዱ ተገንጠሉ የሚል የመገንጠል አዋጅም አልነበረም። ሻፓ ውስጥ የነበሩት እነዛ አብዮታውያን ሀገር ወዳድም ነበሩ። ለመላው የኢትዮጵያ ህዝብ ጥሩ ነገር የሚመኙ ነበሩ። እና ያ ከሶሻሊስት ስማ የሆነ ሰው እዚህ እየጻፈልኝ ነው። እና በዚያን ጊዜ ሰልፍ ዲተርሚኔሽን አፕ ቱ አንድ ኢንክሉዲንግ ሴሴሽን የሚለው በጣም ፖፑላራይዝድ የሆነ በግራዎቹ ላውድ እየተደረገ እና የሚሄድበት ሁኔታ ነበረ። በዚህ ሁኔታ ነበር የምንሄደው። እንግዲህ የስነ ጽሁፎች እንደ ማሰባሰቢያ መሆን ነው። ኢህአፓ እንግዲህ በ1966 ዓመተ ምህረት ያው ዴሞክራሲያን በሰኔ ወር ነው ዴሞክራሲያን ማውጣት የጀመረው። ዴሞክራሲያ ትልቅ የአሰባሳቢነት ሚና ተጫውቷል። ከዛ ተደራጀ የሚል ጽሁፍ ይወጣ ነበር። ላባደር የሚል ጽሁፍ ይወጣ ነበር። ጎህ በጣም ፖፑላር የሆነ ጥሩ ግጥሞችን ይዞ የሚወጣ ጽሁፍ ነበረ። እና በጽሁፎች የማሰባሰብ ትልቅ ኃይል ያን ጊዜ በኢህአፓ ዙሪያ በነበሩ ምሁራን አማካኝነት ወይም ጸሐፊዎች አማካኝነት ትልቅ ኃይል የመነጨበት ወይም ደግሞ የታየበት ሁኔታ ነበረ። እንግዲህ ሰራዊቱን ለመመስረት ከተደረጉ ጥረቶች ተወሰኑትን መጥቀስ ፈልጋለሁኝ። እንግዲህ በ1967 ዓመተ ምህረት መለስተኛ ጉባኤ ነው እንግዲህ አዲስ አበባ ላይ ሰነዶቹን አሻሽሎ አመራሩን አስፋፍቶ ስሙንም ኢህአፓ ብሎ ድርጅቱም እንዲታወጅ ወስኖ ዴሞልሳኑ መሆኑንም ደግሞ ያው በወጃው ጊዜ መግለጥ አስፈላጊ መሆኑን እነዚህ ነገሮች የተስማማባቸው በዚህ በአዲስ አበባ ላይ በ1967 በተደረገ ጉባኤ ነው። ሰራዊት በመስረት መጀመሪያ ገና ፓርቲው እንደተመሰረተ ነው የተወሰነው። ያው ዝግጅቱ ተደርጎ ግን ማኮ ያው በከተማው ትግል ላይ መዋጥና መያዝ ስለነበረ ለሰራዊቱ እንግዲህ በኋላ ምን መጣጥታለን የሚያስፈልገውን ያህል እንክብካቤና ድጋፍ ወይንም ቶሎ እንዲጠናከር መመሪያና ያንን ሁኔታ የሚመጥን ዝግጅት አላደረገለትም። እሱን በበኩሉ እንመጣበታለን። ግን ሰራዊትን ለማዘጋጀት ግን ወቅቱ የሚጠይቀው ነው በሚል የሚቻለውን ሁሉ አድርጓል። ያኔ እንግዲህ እንደ ጀማሪ ቡድን ኢህአፓ ሪሶርስ አልነበረውም። ያው አባላቶቹ ናቸው ያን ጊዜም ለመንቀሳቀስ ያስቻሉት። ከውጭ እርዳታና ድጋፍ አያገኝም ነበረ። በመጀመሪያ ፌዞቹ አያገኝም ነበረ እና ስለዚህ አባላቱን በተለይም አሜሪካ የነበሩ አባሎች በተደራጀ መንገድ የተወሰነ ገንዘብ እያዋጡ መላክ እና ለስራ የሚያስፈልገውን ነገር በዚህ መንገድ ማካሄድ የተጀመረ የተቻለበት ሁኔታ ነው። ከዛ በ1967 ዓመተ ምህረት አሁንም የጊዜያዊ ህዝባዊ መንግስት መፈክር የተነሳበት ነው እና በአመራሩ ያው እንደ ታክቲካል መፈክር ሆኖ ነበር የተነሳው። ይሄ ግን ለአባላት በሙሉ በዚያ መንገድ ማብራራት ያስፈልግ ነበረ። እዚህ ላይ እንግዲህ በኋላ እንመለስበታለን። የተወሰነ ብሽታ በኋላ የተፈጠረበት ሁኔታ ነው። ነሐሴ 26 1967 ዓመተ ምህረት ኢህአፓ ህልውናውን በይፋ አሳወቀ። በመላ ኢትዮጵያ በአንድ ቀን በአንድ ዕለት ጀምር በአማርኛ፣ በኦሮምኛ፣ በትግርኛ የፖለቲካ ፕሮግራሙን ያሰራጨበት ሁኔታ ነው። በትልቅ